ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 1 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ቆንጅታየ ለዜናው አብራኛለች። ኢትዮጵያ፣ ግብፅና ሱዳን በህዳሴ ግድብ ላይ አዲስ አበባ ያካሄዱት የሦስትዮሽ ውይይት የመጨረሻ መግባባት ላይ ሳይደርስ ተበትኗል። የምሽቱ አብይ ርዕሳችን ነው።
በአጠቃላይ ይሄ ከኢትዮጵያ የውሃ መጠቀም መብትና ያለመጠቀም መብት ጋር የተያያዘ አይደለም። ግድብ ነው የምንሰራው፣ ስለ ግድቡ ሙሌት ብቻ ነው። ስለ ውሃ አጠቃቀም መብት የመሳሰሉት ነገሮች ትናንትም እየተጠቀምን ነው፣ ዛሬም ወደፊትም እንጠቀማለን። ያንን መብት የመሸረሽር አይደለም።
ዶክተር ስለሺ በቀለ የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ናቸው። በአብይ ርዕስ ይመለሳሉ። ለአርዕስተ ዜናው ቆንጅት
ጤና ይስጥልኝ፣ እንደምናምሽታችኋል አድማጮች። ለዛሬ ካሉን ዜናዎች መካከል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኖቤል የሰላም ሽልማትን የተመለከተ ቃል በአንድ የፖለቲካ ቅስቀሳ ንግግራቸው ላይ ተናግረዋል። አጠር ያለ ዘገባ ይኖረናል። የሶማሊያ ፕሬዚደንት አስመራ ጉብኝት ላይ ይገኛሉ። አፍሪኮም የዩናይትድ ስቴትስ የአፍሪካ እዝ ሶስት አሜሪካውያን ወደ ተገደሉበት ወደ ኬንያ ማንደቤ ምርመራ የሚያካሂዱ ሹማምንት ልኳል የሚሉትና ሌሎችም አሉን።
አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን፣ ብርሃን ኃይሉ ስርጭቱን ትመራለች። ጆ ጊል በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች። አሁን
ኢትዮጵያ፣ ግብፅና ሱዳን በህዳሴ ግድብ ዙሪያ በአዲስ አበባ ያካሄዱት የሶስትዮሽ ውይይት የመጨረሻ መግባባት ላይ አልደረሰም። የውሃ አሞላልና አለቃቀቅ እንደዚሁም የድርቅ አስተዳደር መርህ ያለ ስምምነት የቀጠሉ ጉዳዮች መሆናቸውን የኢትዮጵያ የውሃ የመስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ ለአሜሪካ ድምፅ አብራርተዋል። ዩናይትድ ስቴትስና የዓለም ባንክ በውይይቶቹ በታዛቢነት እንዲሳተፉ መስማማት ጥቅምን አሳልፎ መስጠት እንደሆነ ተደርጎ የሚናፈሱ መረጃዎችን አጣጥለዋል ሚኒስትሩ። በአብይ ርዕስ ዜናውን ይዘን እንመለሳለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ሐሙስ ማታ ኦሃዮ ክፍለ ግዛት ቶሊዶ ከተማ ውስጥ የፖለቲካ ቅስቀሳ ባካሄዱበት ህዝባዊ ስብሰባ የኖቤል የሰላም ሽልማትን በተመለከተ ተናግረዋል።
Doesn't mean a thing. I mean, I'm going to tell you about the Nobel Peace Prize. I'll tell you about
ስለ ኖቤል የሰላም ሽልማት ልንገራችሁ። ስምምነት አደረኩ፣ አንዲት ሀገር አዳንኩ። ከዚያ ለዛች ሀገር መላ ሀገሪቱን በማዳናቸው የኖቤል የሰላም ሽልማት ይሰጣቸዋል ሲባል ሰማሁ። ከዚያ እኔም ምን እኔስ ያደረግሁት ነገር አለ አልኩ። አዎ ያው ታውቃላችሁ፣ እንደዚያ ነው። እስካወቅን ድረስ ዋናው እርሱ ነው
ሲሉ ነው ፕሬዚደንቱ የተደመጡት። የኖርዌዩ የኖቤል ኮሚቴ የ2019ን የሰላም ሽልማት ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለሰላምና ለዓለም አቀፍ ትብብር ባደረጓቸው ጥረቶች በተለይም ሀገራቸው ከአጎራባች ኤርትራ ጋር የነበራትን የድንበር ግጭት ለመፍታት ወሳኝ እርምጃ በመውሰዳቸው እንደሸለማቸው የሚታወቅ ነው። በዚህ በፕሬዝደንቱ አስተያየት ላይ ከጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት አስተያየት ለማግኘት ዘጋቢያችን እየሞከረ ነው። የሶማሊያ ፕሬዚደንት መሐመድ አብደላሂ መሐመድ የሁለት ቀናት ጉብኝት ለማድረግ ዛሬ አስመራ ገብተዋል።
የሁለትዮሽ ግንኙነትና ለሁለቱ ሀገራት አስፈላጊነት ባላቸው የቀጠናውና አህጉራዊ ጉዳዮች ላይ ጥልቅ ውይይት አድርገዋል። ሁለቱ መሪዎች ሐምሌ 2010 በአስመራ ስምምነት ከተፈራረሙ በኋላ ግንኙነታቸው ትልቅ እርምጃ እያሳየ መሆኑንም ተገንዝበዋል። በኤርትራ ኢትዮጵያና ሶማሊያ መካከለ የተደረሰው የሶስትዮሽ ስምምነት በጥሩ ሁኔታ እየሄደ እንደሆነ ተጠቅሰው የሁለትዮሽ ግንኙነትና የሶስትዮሽ ትብብር እንዲሁም ለቀጠናው ውህደት ሲያደርጉት የነበረውን ጥረት በከፍተኛ ደረጃ ለመቀጠል ተስማምተዋል። ፕሬዝደንት ኢሳያስና ፕሬዝደንት መሐመድ አብዱላሂ የሶማሌን ጉዳይ በተመለከተ ውይይት ያደረጉ ሲሆን በውይይታቸውም በሶማሌ ሰላም መረጋጋትና እድገትን ለማስፈን እየተካሄደ ያለው ጥረት ወደፊት እየተጓዘ ቢሆንም ሶማሌ ሙሉ በሙሉ በሁለት እግሯ የምትቆምበት ደረጃ ላይ ለመድረስ ግን ጥረቱ እንዲቀጥል ሀገራዊ ተቋም መገንባት በተለይ ደግሞ በመከላከያና ጸጥታ እንዲሁም የኢኮኖሚንና የመሰረተ ልማትን ዳግም ለማንሰራራት በይበልጥ እንዲሰራ ይህን ዓላማ ለማሳካት ደግሞ ሁለቱ ሀገራት ሲያደርጉት የነበረው ጥረት በእጥፍ እንዲያይል ተስማምተዋል። ሁሉም የሶማሌ ወዳጆችና አጋሮች የሶማሌ ህዝብ ቅድሚያ በሚሰጠው የሶማሌ ተቋማትና ብሔራዊ አቅምን የማጠናከር ትብብር እንዲያደርጉ ሁለቱ መሪዎች ጥሪ አስተላልፈዋል። በዚህ የመጀመሪያ ውይይታቸው የሶማሌ ፕሬዝዳንት መሐመድ አብዱላሂ ኤርትራ ለሶማሊያ እያደረገች ስላለችው ታሪካዊና ጠንካራ ወዳጅነት ላይ የተመሰረተ ትብብር ምስጋናቸውን አቀርበዋል ይላል
ከኤርትራ የማስተዋወቂያ ሚኒስቴር የተገኘው መረጃ። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃን እናመሰግናለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዚህ ሳምንት ኬንያ ማንዳቤይ ላይ ሶስት አሜሪካውያን በአልሸባብ ጥቃት በተፈጸመው ግድያ ዙሪያ ምርመራ እንዲካሄድ የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም አዟል። ሁለት ከፍተኛ ጀነራሎችም ወደ ስፍራው ተልከዋል። የአፍሪኮም ዋና አዛዥ ጀነራል ስቴፈን ታውንሰንድ በቦታው ያለውን ሁኔታ ተገምግሞ ወታደሮቹ ተልእኳቸውን ለማሳካት የሚያስፈልጋቸው ግብዓት ሁሉ ይኖራቸው እንደሆነ ማረጋገጥ እፈልጋለሁ ነው ያሉት። የእዙን አፍሪካ ቀንድ እንቅስቃሴዎች የሚቆጣጠሩት ጀነራል ማይክል ቱሬሎ እና የእዙ የሎጂስቲክስ ዲሬክተር ብርጋዴር ጀነራል ሌናርድ ኮሲንስኪ ትናንት ካምፕ ሲምባ የተባለውን የጦር ሰፈርና የማንዳቤ የአየር ማረፊያ ጎብኝተዋል። ባለፈው እሁድ ቁጥራቸው ወደ 20 የሚጠጋ የአልሸባብ ታጣቂዎች በአውሮፕላን ማረፊያው ላይ ባደረሱት ጥቃት አንድ አሜሪካዊ ወታደር ጨምሮ ሶስት የዩናይትድ ስቴትስ የመከላከያ ሚኒስቴር ባልደረቦች እንደተገደሉ ይታወሳል። ስፍራው የኬንያና የዩናይትድ ስቴትስ ጸረ ሽብርተኛ ኃይሎች የሚጠቀሙበት ነው። የደቡብ ሱዳን ተቀዳሚ ምክትል ፕሬዝደንት ታባን ዴንጋይ ሰብአዊ መብት ረገጣ ፈጽመዋል ያሏቸውን ውንጀላዎች አስተባበሉ። ዩናይትድ ስቴትስ ማዕቀብ መጣሏንም ነቅፈዋል። የዩናይትድ ስቴትስ የገንዘብ ሚኒስቴር የማዕቀቦች ጉዳይ ክትትል ክፍል ከትናንት በስቲያ ረቡዕ በታባን ዴንግ ላይ ማዕቀቦች የጣለባቸው ሁለት ታዋቂ የሰብአዊ መብት ተሟጋቾች እንዲገደሉ አዘዋል፣ የደቡብ ሱዳን የሰላም ሂደት እንዲሰናከልም ሞክረዋል ሲሉ ባለስልጣናት ሰዓቱ ወንጅለዋቸዋል። ከዚህም ሌላ ደንግ ተቃዋሚዎችና በግጭቱ ምክንያት የተፈናቀሉ የኑዌር ብሔረሰብ አባላትን ለመከፋፈል ሲሰሩ ነበር በማለት ከሰዋቸዋል። ይህን ድርጊት የፈጸሙት በፕሬዝደንት ሳልቫኪር መንግስት ውስጥ ያላቸውን ቦታ ለማጠናከርና ተቃዋሚዎችን ለማሸማቀቅ እንደሆነ ነው የዩናይትድ ስቴትስ የገንዘብ ሚኒስቴር እቀባውን የጣሉባቸው። ደንግ ማዕቀቦቹን አሳዛኝና መሰረተ ቢስ ሲሉ ነቅፈዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ካለ ምክር ቤቱ ይሁንታ ኢራን ላይ ከእንግዲህ ጥቃት ማካሄድ እንዳይችሉ የሚገድብ ውሳኔ በተወካዮች ምክር ቤት አልፏል። በአብላጫዎቹ ዲሞክራቶች የሚመራው የተወካዮች ምክር ቤት ውሳኔውን በፓርቲ መስመር ያሳለፈው 224-194 ተቃውሞ ነው። ሶስት የሪፐብሊካን ፓርቲው አባላት ከዲሞክራቶቹ ወገን ሆነው ድምጻቸውን ሰጥተዋል። መወሰኛው ምክር ቤት ደግሞ በተመሳሳይ ውሳኔ ላይ በሚቀጥለው ሳምንት ድምጽ ይሰጥበታል። የተወካዮች ምክር ቤቱ ዲሞክራቶች ውሳኔውን ያቀረቡት ባለፈው ሳምንት ፕሬዝደንት ትራምፕ የኢራኑ አብዮታዊ ዘብ ምርጥ የኩርስ ሰራዊት አዛዡ ጀነራል ቃሲም ሱሌማኒን በድሮን ጥቃት እንዲገደሉ ማዘዛቸውን ተከትሎ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዓለም ዜና። ለግማሽ ሰዓት አርዕስተ ዜናና ለማጠቃለያው ደግሞ እንጠብቅሻለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 1 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን፣ ህወሓት በለውጡና በውህደቱ ጉዳይ ላይ የሰነዘራቸውን ትችቶችና ያቀረባቸውን ውንጀላዎች ተረት ተረት ሲል ብልጽግና ፓርቲ አጣጥሎታል።
ማፈን፣ መግደል፣ ግፊያ፣ ሌሎች ነገሮች እንደነበሩ ኢህአዴግም እነሱ ባሉበትም ከምድር በላይ ከሰማይ በታች ያሉ ችግሮች ተዘርዝሮ ወጥቶ ህዝቡንም ጭምር ይቅርታ የተጠየቀበት ሁኔታ ዛሬ እንደ አዲስ መቅረብ በራሱ ትክክል አይደለም።
አቶ አወሉ አብዲ ናቸው የሰማችኋቸው፣ የብልጽግና ፓርቲ ቃል አቀባይ ናቸው። በፌዴራል መንግስት የተለያዩ የስልጣን ደረጃዎች ላይ የሚገኙ የህወሓት አባላት የሆኑ ተሿሚዎች በያዙት ኃላፊነት እንደሚቀጥሉ ተናግረዋል። አቶ አወሉ በዚህ ምሽት ይዘናቸዋል። አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ፣ ግብፅና ሱዳን በህዳሴ ግድብ ጉዳይ አዲስ አበባ ውስጥ ያካሄዱት ውይይት የመጨረሻ መግባባት ላይ ሳይደርስ ተበትኗል። የውሃ ሞላልና አለቃቀቅ እንዲሁም የድርቅ ሁኔታ ሥራ አመራር መርህ ያለ ስምምነት የተንጠለጠሉ ጉዳዮች መሆናቸውን የኢትዮጵያ የውሃ የመስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ ለአሜሪካ ድምፅ ተናግረዋል። ዩናይትድ ስቴትስና የዓለም ባንክ በውይይቶቹ በታዛቢነት እንዲሳተፉ መስማማት ጥቅምን አሳልፎ መስጠት እንደሆነ ተደርጎ ከሚሰሙ አስተያየቶች ጋር ሚኒስትሩ አይስማሙም። ዶክተር ስለሺ የሥራ መልቀቂያ አስገብተዋል ተብሎ የተናፈሰውም ውሸት ነው ሲሉ አስተባብለዋል። ፌክ ኒውስ ነበር ብለዋል። በድጋሚ እስክንድር ፍሬው ተከታዩን ዘገባ ይዟል።
ኢትዮጵያ፣ ግብፅና ሱዳን ለሁለት ቀናት በአዲስ አበባ ያካሄዱት ውይይት በተለይ በሁለት የመጨረሻ ጉዳዮች ላይ ያተኮረ እንደነበር ተገልጿል። ሁለቱ ዋነኛ ጉዳዮች የግድቡ አሞላልና ውሃ አለቃቀቅ እንደዚሁም የድርቅ ጊዜ የውሃ አለቃቀቅ ጉዳይ መሆናቸውን የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ አስታውቀዋል። ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ግድቡ በስንት ዓመት ይሞላ በሚለው ሐሳብ ላይ ግብጽ በድርድሩ ሲራመድ ከቆየው የተለየና በሰንጠረዥ የተዘጋጀ አዲስ ሐሳብ ይዛ መቅረቧን አስረድተዋል።
በሳይንሳዊ መንገድም ደግሞ ጥናቱ የተደረገው ምርምሩ የተደረገው ሞዴል ተሰርቶ በትክክል እየታየ ነገር ነው። ከስድስት ከሰባት ዓመት የሙሊት ጊዜ ጉልህ ተጽዕኖ በማያመጣ መልኩ ግድቡ መሞላት ይችላል። በአጠቃላይ ይሄ ከኢትዮጵያ የውሃ መጠቀም መብትና ያለመጠቀም መብት ጋር የተያያዘ አይደለም። ግድብ ነው የምንሰራው፣ ስለ ግድቡ ሙሌት ብቻ ነው። ስለ ውሃ አጠቃቀም መብት የመሳሰሉት ነገሮች ትናንትም እየተጠቀምን ነው፣ ዛሬም ወደፊትም እንጠቀማለን። ያንን መብት የሚሸረሽር አይደለም። በፕሪንሲፕል ደረጃ በአፋቸው እነሱም ያንን የመከላከል ሀሳብም አቅርበው አያውቁም። አዎ ትጠቀማላችሁ፣ ወደፊት ትጠቀማላችሁ ነው።
ግብጽ ከ20 እስከ 21 ዓመት እንዲፈጫለች ሙሌቱ፣ ኢትዮጵያ ደግሞ እስከ 7 ዓመት እንዲሞላ ነው ፍላጎቷ።
ቀጥታ ጥያቄ አይደለም። በሰንጠረዥ ውስጥ ያለውን እኛ እንደ ቴክኒካል ሰንጠረዥውን በደንብ ኢቫሉዌት ስናደርገው ምን ያህል ጊዜ ይፈጃል፣ በዚህ ሰንጠረዥ መሰረት ከሞላን ካልን ከ12 እስከ 21 ዓመት
እነሱ ባቀረቡት ሰንጠረዥ።
አዎ ይሄ አስበውበት ይሁን ወይም ለተንኮል ብቻ ያን አምጥተዋል። የማያዋጣ ነው። አይሆንም፣ በቃ አይሆንም፣ አይሆንም። ምክንያቱም ምክንያት አይኖረውም ከዛ በላይ ኤክስቴንድ ለማድረግ ከኛ በኩል ማለት ነው። ችግር ከመጣ በእርግጥ ችግሩን ለመቋቋም በጋራ እንሰራለን። ትብብር ማለት ያ ነው እንጂ ትዕዛዝ አይደለም ማለት ነው። ስለዚህ ይሄ እንደማያስኬድ እነሱም አስረድተናቸዋል እስከ መጨረሻው።
በውይይቱ ልዩነት የተፈጠረበት ሌላ ነጥብ የድርቅ አስተዳደር መርህ መሆኑንም ሚኒስትሩ አብራርተዋል። እናም በምን አይነት የድርቅ ጊዜ ምን ያህል የውሃ መጠን ይለቀቅ የሚለው ሐሳብም ከመጨረሻ ስምምነት ላይ አልተደረሰበትም። ኢትዮጵያ፣ ግብጽና ሱዳን በሚያካሂዱት የሶስትዮሽ ውይይት ዩናይትድ ስቴትስና የዓለም ባንክ ገንዘብ ሚኒስትር ስቲቨን ምኑሽን እና የዓለም ባንክ ፕሬዚዳንት ዴቪድ ማልፓስ በተገኙበት ባለፈው ህዳር በዋሽንግተን በተካሄደው ስብሰባም ነው አሁን ለቀጠሉት ውይይቶች የጊዜ ሰሌዳ የተዘጋጀው። ኢትዮጵያ፣ ዩናይትድ ስቴትስ እና የዓለም ባንክ በታዛቢነት እንዲሳተፉ መስማማቷን ተቀመዋን አሳልፋ እንደሰጠች የቆጠሩ አንዳንድ ወገኖች አልጠፉም። በማህበራዊ ሚዲያም ትችቶችን ሲሰነዝሩ ቆይተዋል። የውሃ መስኖና ኤሌክትሪክ ኃይል ሚኒስትርና የኢትዮጵያ ተደራዳሪዎች ቡድን መሪ ዶክተር ኢንጂነር ሰለሺ በቀለ ግን ትችቶቹን አጣጥለዋል።
እኔ እስካሁን ካየሁት የአሜሪካም ይሁን የዓለም ባንክ ዝም ብሎ የሚጻፈው ነገር አይደለም። አንደኛ ስንደራደር ቀድሞ ነገር ዲስክሬዲት ማድረግ እኮ ነው። አንድን የሀገርን ኢንተረስት ጠብቆ ለተቀን ለሚሟገትን ሰው አሜሪካ ስለመጣ ወርልድ ባንክ ስለመጣ የራስን ኢንተረስት ተሳልፎ ይሰጣል የሚባል ነገር የለም። ፕሪንሲፕል በሆነ መሰረት ላይ ነው። እነሱም
መርህ ባለው
እንጂ እንዲያርጉ እንዲያታርጉ ማለት መጀመሪያው ነው። አሜሪካ ሶስቱንም ሀገሮች በሚጋብዝበት ጊዜ እኛ እንደምንገምተው ያው ቀድሚያ ግብጽ ጥያቄውን አቅርባ ሊሆን ይችላል። አሸማግሉን ስንሄድ እና አክብረናችሁን የመጣ ነው ማሸማገል ግን አንቀበልም አቋማችን ያን አቋም አክብረው ስለዚህ እንዴት እናገዛችሁ ኦብዘርቨር ሆናችሁ ተፈልጋችሁ ቁጭ ብላችሁ ተመልከቱ
ታዛቢ ማለት ነው
ታዛቢ ያንን በዛ ስታተስ አብረውን ቁጭ ብለዋል። ዋሽንግተን ይሄንኑ ውጤቶችን አብረን ለማየት በውጭ ጉዳይ ሚኒስትሮች ደረጃ እና ሌሎች ስትራቴጂካዊ ቀጠናውን ያካባቢውን ሁኔታ አብረን ለማየት እንድንችል ሌሎች የልማት ጉዳዮችን በጋራ እንድናይ ሶስት ተጨማሪ ስብሰባዎች ዋሽንግተን ላይ እናድርግ የሚል ስምምነት አለ። በዛ መንፈስ ነው እና ይሄ ከወርልድ ባንክም ከዓለም ባንክ ወይንም ከትሬጀሪ ሴክሬታሪ ከአሜሪካ የሚላኩ ሰዎች አሉ። ቁጭ ብለው ነው የሚያዳምጡ።
አሜሪካ የገንዘብ ሚኒስትር ነው።
አዎ። እና እነኚህ
ታዛቢ ናቸው እንጂ አሸማጊዎች አይደሉም። ነው
ሁሉም ምንም አይነት ስቴትመንት እንኳን አይሰጡም። ቁጭ ብለው ነው የሚያዳምጡ።
የታዛቢዎች መኖር እንዲያውም አዎንታዊ ሚና እየተጫወተ መሆኑን ነው ሚኒስትሩ የሚናገሩት።
አንደኛ በፊት ዝም ብሎ ሁሉም እንደፈለገ የሚናገረው ትንሽ ታዛቢ ባለበት የምትናገረው ሌላ ነው። ስለዚህ ዲሲፕሊን ሆነን በተገቢው መንገድ ብዙ ርቀት መሄድ እንድንችል አድርጎናል። ኢትዮጵያ ቀድሞ ነገር ለምን ሄደች የሚልም ሰው አለ። ምንም ችግር የለውም። ፓርትነሮቻችን ናቸው፣
አጋሮቻችን ናቸው።
አብረን በብዙ የልማት ስራዎች አብረን እንሰራለን፣ በብዙ የአካባቢ ጉዳዮች ላይ አብረን እንሰራለን። አይ አንሄድም ማለት እኮ የምንደብቀው ነገር አለ ማለት ነው። ማንም ይጥራው ማንም ቀርቦ ማርስም ላይ እንጠራ ዓለም ላይ ምንም የሚያሳፍረን ነገር የለም። ትክክለኛ ሆነ መረጃ ይዘን ትክክለኛ ሆነ ሳይንስ መሰረት አድርገን የራሳችንን ጥቅም የማስከበር ጉዳይ ነው።
አንድ ጥያቄ ላንሳ። ሶሻል ሚዲያ ካነሱ አይቀር ባጭሩ የሚመልሱልኝ፣ እርስዎን በግል በተመለከተ መልቀቂያ አስገብተዋል በሚኒስትርነት ላለመቀጠል የሚል መረጃም ተሰራጭቶ ነበር አንድ ሰሞን። ይሄ እውነት ነው? በዚህ ላይ አጭር መልስ ከሰጡ።
መልቀቂያ አላስገባሁም። እኔ የጻፍኩት መልቀቂያ የለም። ከፕራይም ሚኒስትር ጋር ውይይት አድርገናል በእንዲህ አይነት ጉዳዮች። ምንድን ነው እንግዲህ ያው እንደምታውቀው የመጣሁት ከዩናይትድ ኔሽንስ ነው። የወሰድኩት ጊዜ 3 ዓመት ጊዜ ነው። በዚያ ዙሪያ ውይይት አድርገናል። 3 ዓመት እየሞላኝ ነው።
ለ3 ዓመት ነበር የመጡት ሲመጡ፣ ለ3 ዓመት በቦታው ላይ ለማገልገል በሚኒስትርነት
አገልግዬ አንዳንድ አስቸጋሪ ነገሮች ስለነበሩ እነኛን የኔን ኮንትሪቢዩት ለማድረግ ኮሚትመንት ወስጄ ያው የመጣሁበት ነው። ይህን ተወያይቻለሁ። ያም በምወያይበት ጊዜ አሁን ካሉት አስቸጋሪ ሁኔታዎች ይህን ብዙ የተወሳሰቡ ነገሮች መስመር ባልያዙበት ሁኔታ መልቀቁ ተገቢ እንዳልሆነ ሁለታችንም አምነንበት የተሆነው ነገር ነው።
እርስዎም ክቡር ጠቅላይ ሚኒስትሩም ተስማምታችሁ
እንጂ እኔ መልቀቂያ በእጄ ጽፌ ልልቀቅ ብዬ አላስገባም።
እና ስለዚህ ለ3 ዓመት ነበር፣ አሁን አራዝመውታል ማለት ነው
ያለው። አገሬ እስከምትፈልገው የኔ ሰርቪስ እስከምትፈልግ ድረስ እኔ ኢንዲቪጁዋል ላይ
እሱ ግለሰብ ነው። አገልግሎቱን እስከፈለገች ድረስ አገሪቷ
እቀጥላለሁ። ሌሎች ደግሞ አዳዲስ ጥሩ ሀሳብ ደግሞ ያለው ከኢነርጂው ብቻ ሳይሆን ከግድቡ ብቻ ሳይሆን ሌሎች በርካታ ጥሩ ሀሳቦች አሉ መሬት ላይ እያወረድን ያለ ነው። እነኚህን በጥሩ ሁኔታ መስመር ከያዙ በኋላ ደግሞ ሌላ አዲስ ሀሳብ ያለው መጥቶ ደግሞ አገሩን ይገነባል፣ ያግዛል፣ ግንባታ ውስጥ ይሳተፋል። እነኛን ጥሩ ጥሩ ሀሳቦች ወደ ተግባር ይለወጣል። አገሬ የምታድገው ህዝቦቿ የተወሰነ ነገር ላይ እውቀት ያላቸው በእውቀት መሰረት አስተዋጽኦ ሲያደርጉ የሂውማን ካፒታል ወይም የሰው ኃይልን የመጠቀም ብቃት እየተሻሻለ ይሄዳል። ለውጥም የሚመጣው እድገትም የሚመጣው ከዛ ነው። ሌሎች ሀገሮችን ብንወስድ እነ ቻይና፣ ጃፓን ምን በአብዛኛው እኮ ሰዎቻቸውን ወደ ውጭ ይልካሉ። የውጭ ኤክስፒሪየንስ እንዲያገኙ ያደርጋሉ፣ እንዲማሩ ያደርጉና መልሰው ሀገራቸው ዲያስፖራ የሚባለው ኮሚኒቲ ተመልሶ ነው ሀገሩን የገነባው። እዚህ እንደ ግለሰብ የኔ ጥቅም ፎሬቨር ቢቀርም ችግር የለውም።
ከተባበሩት መንግስታት ነው የመጡት።
በፊትም ወስኜ ነው፣ ደሞዜን ትቼ ነው፣ ልጆቼን በነበሩበት ስታንዳርድ ለማስተማር የምከፍለው ዋጋ አለ ከሴቪንጌ። ያ ሲያልቅ ደግሞ አቅም ያልቃል፣ ያን ጊዜ የምተወው ነገር ይሆናል ማለት ነው። ሌሎች አማራጮችን ፈልጋለሁ፣ ሌላ ሰው ደግሞ ይተካል። እና ብዙ ሰው አለ፣ ከስርም ደግሞ እየተዘጋጀ ያለ በርካታ ሰው አለ። እና ሊደርሺፕ ላይ በእኛ ሴክተር ላይ ወደፊት ብዙ ችግር አይገጥመንም የሚል እምነት አለ።
የኢትዮጵያ የግብጽና የሱዳን የውጭና የውሃ ሀብት ሚኒስትሮች የፊታችን ሰኞ በዋሽንግተን እንደሚገናኙ ይጠበቃል። በዋሽንግተን ውይይትም ቢሆን ኳሱ ያለው በግብጻውያኑ ሜዳ ነው ብለዋል የኢትዮጵያው ሚኒስትር ዶክተር ኢንጂነር ስለሺ በቀለ። ከኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ ጋር ያደረግኩት ቃለ ምልልስ ሰፋ ያለ ነው፣ በሌላ ዝግጅት ይቀርባል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ የመጽሔት ዘገባ እናልፋለን። በሐዋሳ ዩኒቨርሲቲ ውስጥ በግል ጸብ ተነሳ በተባለ ሰበብ አንድ ተማሪ በስለት ተወግቶ መሞቱን ዩኒቨርሲቲው አስታውቋል። 44 ተማሪዎች ተጠርጥረው በቁጥጥር ስር መዋላቸው ተገልጿል። የመማር ማስተማር ሂደቱ ግን ቀጥሏል። ከዩኒቨርሲቲው ተማሪዎች መማክርትና ከዩኒቨርሲቲው ፕሬዚደንት ጽሕፈት ቤት ያገኘውን መረጃ አካቶ ዮናታን ዘብዲዮስ ከሐዋሳ ተከታዩን ዘግቧል።
በሐዋሳ ዩኒቨርሲቲ በሁለት ተማሪዎች መካከል ተፈጥሮ ነበር በተባለ የግል ግጭት የዩኒቨርሲቲው የአንደኛ ዓመት የተፈጥሮ ሳይንስ ተማሪ ሱራፌል ሰለሞን ጸጋዬ ትላንት ምሽት 4:30 አካባቢ በስለት ተወግቶ መገደሉን ነው የዩኒቨርሲቲው ፕሬዚዳንት ጽሕፈት ቤት ኃላፊ አቶ አየለ አዳቶ የተናገሩት።
የተፈጠረው ነገር እጅግ በጣም አሳዛኝ ነው። በእኛ ዩኒቨርሲቲ ብቻ ሳይሆን በእኛ ሀገርም መሆን የሌለበት ድርጊት ነው የተፈጸመው። ዩኒቨርሲቲው እጅግ በጣም ጥልቅ ሐዘን ነው የተሰማው። አንድ እንዲታወቅ የሚፈልገው ነገር በዚህ አጋጣሚ ችግሩ የተከሰተው ከጸጥታ ኃይሉም ከዩኒቨርሲቲውም በተቀናጀ ኮሚቴ እየተጣራ ያለውና አሁንም የደረስንበት የሁለት ተማሪዎች ግጭት ነው፣ እርስ በርስ ነው እንጂ ከማንም ብሔር ከጎሳ ጋር የተገናኘ አይደለም። በእርግጥ የሞተው ልጅ ከአማራ አካባቢ የመጣ ልጅ ነው። ግጭቱ ግን የነበረው በሁለት ተማሪዎች መካከል የተከሰተ ነው። ይህንን ተማሪዎች ራሳቸው ከአማራ አካባቢ የመጡትም ከኦሮሚያ አካባቢም ከዚሁም የመጡ ተማሪዎች እያረጋገጡን ነው። በዛ ሰበብ ለሌላ የተነሳሳ ተማሪ የለንም እስካሁን ድረስ።
በወንጀሉም እጃቸው አለ የተባሉ 44 ተማሪዎችና ግድያውን በቀጥታ ፈጽሟል የተባለውንም አንድ ተማሪ በቁጥጥር ስር ውሎ ምርመራ የተደረገበት መሆኑም ተናግሯል።
ተጨማሪ ችግሮች እንዳይከሰቱ የማረጋጋት ስራ እየሰራ ነው ያለ ነው። ይህን የማረጋጋት ስራ ባይዘወይ እየተሰራ ያለው በዩኒቨርሲቲው አመራርና ሰራተኛ ብቻ ሳይሆን በተማሪዎችም ጭምር ነው የተሰራ ያለ ከጸጥታ ኃይሉ ጋር በመቀናጀት። ሁለተኛው እጃቸው አለበት የተባለውና የሚጠረጠሩ በአሁኑ ጊዜ በዛው ዶርም አካባቢ ብሎክ አካባቢ የሚያለው በጥቆማም ከ40 በላይ ተማሪዎች ወደ 44 ተማሪ በቁጥጥር ስር ውሎ ምርመራ እየተደረገ ነው ያለው።
ድርጊቱ ከተፈጸመ በኋላ የዩኒቨርሲቲው ከፍተኛ አመራሮች፣ የጸጥታው ኃይል፣ የከተማው ፖሊስ፣ የክልሉ ኮማንድ ፖስትና ፌዴራል ፖሊስ የግቢውን ደህንነት የማስጠበቅና ወንጀለኞችን በሕግ ጥላ ስር በማዋል የመመርመር ስራ የተሰራ መሆኑን አስረድተዋል። የሞተው ተማሪ አስክሬን ከሐዋሳ ሪፈራል ሆስፒታል ወጥቶ ለፎረንሲክ ምርመራ አዲስ አበባ ሚኒሊክ ሆስፒታል ከገባ በኋላ ምርመራው እንዳለቀ አስክሬኑ ለቤተሰቡ መላኩንም ተናግሯል። ወንጀሉን መፈጸማቸው በምርመራ የሚረጋገጥባቸው ተማሪዎች በወንጀል ሕግና በዩኒቨርሲቲው ስነ ምግባር ደንብ አስተማሪ እርምጃ እንደሚወሰድባቸው የተናገሩት የሐዋሳ ዩኒቨርሲቲ የፕሬዚዳንት ጽህፈት ቤት ኃላፊ አቶ አየለም ከዩኒቨርሲቲው አስተዳደርና አካዳሚክ ክፍል ልዩ አጣሪ ኮሚቴ ተቋቁሟልም ብሏል።
በአሁኑ ጊዜ ቅድም እንዳልኩ ከአካባቢው ማህበረሰብና ከጸጥታ ኃይሉ ጋር ተቀናጅተን እየሰራ ነው ያለ ነው። ኦልሬዲ ቀጣይ ደግሞ አጠቃላይ ከተማሪዎቻችን ጋር ውይይት የምናደርግበት ሂደት ይኖራል።
ከተፈጠረው ችግር ጋር በተያያዘ ከተማሪዎች ጋር ውይይት መጀመሩንም ተናግሯል። ከወንጀሉ ጀርባም የሚንቀሳቀስ የፖለቲካ አጀንዳ ያለው ኃይል መኖሩንም እንደሚጠራ እንደተጠራጠሩ አቶ አየለ ተናግሯል። የዩኒቨርሲቲው ተማሪዎች ህብረት ጽህፈት ቤት ኃላፊ ተማሪ በረከት አድሱ በተማሪዎቹ መካከል የቆየ ጥል እንደነበረ ተናግሮ ለተፈጸመው የግድያ ወንጀል መንስኤው የግል ጸብ ነው ብሏል።
ትናንት ዕለት በግቢያችን የተከሰተው ነገር የተማሪዎች የግል ጸብ ነበር። ከዚህ በፊት አንዳንድ አለመግባባቶች በልጆቹ መካከል ነበረ። ያ ቆይቶ ነው ልጁን ወደ ግድያ ያመራው። እና ተማሪ እንደዚህ ያደርጋል ወይ? ተማሪ እንደዚህ አይነት ጩቤ ይዛል ወይ? እውነት ተማሪስ ህይወት ያለው ሰው ላይ ሰው ሆኖ እንደዚህ ያደርጋል ወይ? እኔ ጥያቄዎች ነው።
ወራትን ያስቆጠረው በከፍተኛ ትምህርት ተቋማት እየተፈጠረው አለመረጋጋቷን ቀጥሏል። እስካሁን በሳይንስና ከፍተኛ ትምህርት ተቋማት በተፈጸመው አለመረጋጋት ከአስር በላይ ተማሪዎች እየተገደሉ ሲሆን ከወንጀሉ ጀርባ የተደራጀ ኃይል መኖሩን የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ፕሮፌሰር ሂሩት ወልደማርያም መናገራቸው ይታወሳል። በተቋማቱ የተከሰተውን አለመረጋጋት ለማስቆም እርምጃ መውሰድ መጀመሩን የሚኒስትሩ ቃል አቀባይ ትላንት ለአሜሪካ ድምጽ ራዲዮ መናገሩ የሚታወስ ሲሆን 900 ግለሰቦችና ተማሪዎች ላይ የተጠያቂነት ክስ መመስረቱና በ150 ሰዎች ላይ ደግሞ ምርመራ የተካሄደ መሆኑን ማስታወቃቸው አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን። ወደ ተከታዩ የመጽሔት ርዕስ እንለፍ። መንግሥት በምዕራብ ኦሮሚያ በሚገኙ ሸማቂዎች ላይ እርምጃ እየወሰደ ነው ብለዋል የኦሮሚያ ብልጽግና ፓርቲ የሕዝብ ግንኙነት ኃላፊ። ከሸማቂዎቹ ጋር የሚደረግ ድርድር የለም ብለዋል ቃል አቀባዩ አቶ ታዬ ደንዳአ። የሸማቂዎቹ የምሥራቅና ሆሮ ጉድሩ ወለጋ መሪ በእርምጃው እየተጎዳ ያለው ሕዝቡ ነው ብለዋል። ናኮር መልካ ተጨማሪ አለው።
ለደህንነታችን ስለምንሰጋ ስማችንን መጥቀስም ሆነ ድምጻችን እንዲቀረጽ አንፈልግም የሚሉ አንዳንድ የምዕራብ ኦሮሚያ ነዋሪዎች በአራቱም የወለጋ ዞኖች በተለይ በምዕራብ ወለጋና ቄሌም ወለጋ በመንግስትና ሸማቂዎች መካከል በሚደረገው የተኩስ ልውውጥ የህብረተሰቡ ሰላም ስጋት ላይ መውደቁን ተናግረዋል። ባለፈው ሳምንት አርብ ታህሳስ 24 2012 ዓ.ም በምዕራብና ቄሌም ወለጋ ስልክና ኢንተርኔት በማቋረጥ መንግስት እርምጃ መውሰድ መጀመሩ ይበልጡኑ ሁለንተናዊ እንቅስቃሴያችንና ሰላም ችን ላይ አደጋ እንዲጋረጥ አድርጓል ይላሉ የብልጽግና ፓርቲ ኦሮሚያ ክልል ህዝብ ግንኙነት ኃላፊ አቶ ታዬ ደንዳ። በምዕራብ ኦሮሚያ በሚገኙ ሸማቂዎች ላይ መንግስት እርምጃ እየወሰደ መሆኑን አምነዋል። ወደ ምዕራብ የሚገኙ ህዝቦች እየተጎዱ ነው፣ ችግር ውስጥ ናቸው ተብሎ በማህበራዊ መገናኛ ብዙሃን ፌስቡክ የሚነገረው ነገር የሌለ ነገር ነው። ነገር ግን ህዝቡ ለረዥም ጊዜ ሰቆቃ ውስጥ ነበር። ከዛ ውስጥ ህዝቡ እንዲወጣና ሰላም እንዲሰፍን በሰላማዊ መንገድ የተሞከረ ነገር ነበር። ይህ ሳይቻል ሲቀር መንግስት በፖሊስና ጸጥታ ኃይሉ የሚወስደው እርምጃ አለ። ይህ ደግሞ ዛሬ የተፈጠረ ነገር አይደለም፣ የቆየ ነገር ነው። ሰው ሲገደል ዝም ብሎ አይቶ ሽፍታ ወደ ህግ ይቅረብ ሲባል ሰላማዊ ሰው ሽፍታ ወደ ህግ ይቅረብ ሲባል መነካት የለበትም የሚል ካለ ይህ ትክክል አይደለም። የስልክና ኢንተርኔት አገልግሎት በምዕራብ ኦሮሚያ መቋረጥ ግን ከእርምጃው ጋር አይገናኝም ብለዋል። ለምን እንደተቋረጠም የማውቀው ነገር የለኝም ሲሉ ተናግረዋል አቶ ታዬ። አቶ ታዬ ድንዳ ከሽፍቶቹ ጋር ምንም የምንወያየው ነገር የለም፣ የህግን የበላይነት እናስከብራለን ብለዋል። የኦሮሞ ነጻነት ግንባር ኦነግ ጦር የሚባል ነገር የለኝም ብሏል። ሽማግሌም ወደዛ ልኮ ብዙ ሸማቂዎች ገብተዋል። የሚያዋጣን ጦርነት ብቻ ነው ብለው እዛው ጫካ አይቀሩም አሉ። ከእነሱ ጋር ተወያይቶ መፍትሄ መስጠት ስለማይቻል መንግስት የህዝቡን ደህንነት ማስከበርና ሰው በሰላም ወጥቶ እንዲገባ ማድረግ ኃላፊነቱ ስለሆነ ሌላ አማራጭ የለም። ለህዝቡም ስለሚደረገው ጥንቃቄ የሚከተለውን ብለዋል። ሰላም የህግን የበላይነት በማስከበር ብቻ ነው የሚመጣው። ይህም የሆነው ለህዝቡ ጥንቃቄ ለማድረግ ነው። ችግር እንዳይደርስበት እያደረግን ያለን እኮ ለሌላ ሳይሆን ለህዝቡ ነው። የአካባቢው ህብረተሰብ ወጥቶ መግባት፣ መስራት፣ ሀሳቡን በነፃነት መግለጽ አቅቶት ነበር። ጥንቃቄ ማድረግ ብቻ ሳይሆን ባለጉዳዩ ራሱ ህዝቡ ነው። በምዕራብ ኦሮሚያና ደቡብ ኦሮሚያ ተጣለ የተባለው የማዘዣ ማዕከሉ አስተዳደር መቼ ይነሳል ብለን ለጠየቅናቸውም ተከታዩ መልስ ሰጥተዋል። ኮማንድ ፖስት የሚባለውን ነገር ሰዎች ሲሉን የሰማ ነው። ህግን የሚያስከብር አካል ሁሉም ቦታ አለ። ችግር ያለበት ቦታ ላይ ኃይል ጨምሮ ህግ እንዲከበር ማድረግ ይቻላል። ከዞን ዞን ወይም ከወረዳ ወረዳ ልዩነት ቢኖር ኮማንድ ፖስት የሚባል ነገር ግን የለም።
ኮማንድ ፖስት ይሁን ይደሙ ይንጂ አፈዱራቶቹ
አሁን ባለው የሰላም ሁኔታ በመራብና ደቡብ ኦሮሚያ የ2012 ሀገር አቀፍ ምርጫ ስለመካሄድ አለመካሄዱም እንዲህ ብለዋል አቶ ታዬ። ችግሩ የባሰበት ቦታ ላይ ተጨማሪ የጸጥታ አካላትን በማሰማራት ሰላም ማስጠበቅ ያለ ነገር ነው። ህዝቡ መሮት ከችግሩ ለመውጣት ቆራጥነት ስላለው ከጸጥታ አካላትም ጋር እየሰራ በመሆኑ በአጭር ጊዜ ውስጥ ሁሉም ቦታውን ስለሚይዝ እንደ ሌሎቹ የኦሮሚያ አካባቢዎች ለምርጫ የሚደረገው ዝግጅት ይቀጥላል ማለት ነው። መንግስት የህግ በላይነትን በማስከበር አካባቢው ወደ ሰላም እንዲመለስ ይሰራል ሲሉም ተናግረዋል አቶ ታዬ። በዚህ ዙሪያ አንድ የሸማቂዎቹን ጦር መሪ በስልክ ካነጋገርኳቸው በኋላ አስተያየታቸው እንዳይተላለፍ በመጠየቃቸው የከፍተኛ ጦር መሪውን ምላሽ እንዳገኘን ይዘን ለመመለስ እንሞክራለን። ለአሜሪካ ድምፅ ናኮር መልካ ካምቦ።
አመሰግናለሁ ናኮር ለዘገባው። ወደ ተከታዩ የመጽሔት ርዕስ እንለፍ። በምዕራብ ኦሮሚያ የስልክና የኢንተርኔት ግንኙነት መቋረጡን ተከትሎ በተለያዩ ዩኒቨርሲቲዎች ውስጥ ተማሪዎች የተቃውሞ ሰልፍ አድርገው ከጸጥታ ኃይሎች ጋር በተፈጠረ ግጭት አንድ ተማሪ መሞቱና ጉዳት የደረሰባቸውም እንዳሉ ተገልጿል። የሳይንስና ከፍተኛ ትምህርት ሚኒስቴር የተፈጠረውን ሁኔታ ለቪኦኤ አረጋግጧል። ሙክታር ጀማል ተጨማሪ አለው።
ከትላንት በስቲያ ጀምሮ በመደወላቡ በአርሲ ባህረማያ እና ቡሌሆራ ዩኒቨርሲቲዎች የተቀሰቀሰው ተቃውሞ በምዕራብ ኦሮሚያ ወለጋ ዞኖች የስልክና ኢንተርኔት ግንኙነት መቋረጡን ተከትሎ በዓልን ጨምሮ ለሳምንት ከቤተሰብ ጋር አለመገናኘታቸውንና በአካባቢው ያለው ሁኔታ መረጃ ማግኘት ባለመቻላቸው አሳስቦናል በማለት ሰልፍ መውጣታቸውን ነው ለቪኦኤ ገለጹት። ዛሬ ጠዋት በቡሌሆራ ዩኒቨርሲቲ የተደረገውን ተቃውሞ ተከትሎ አንድ ተማሪ ሞቶ ሌሎች መቁሰላቸውን ነው የግቢው ተማሪዎች የሚገልጹት።
መጀመሪያ ላይ እንትን ነበር ሰልፍ ነበር ልጆች ወጣው ማለት ነው።
ሰልፉ ለምን ነበር የተወጣው?
በቃ ከወለጋ ላይ እንትን ኮማንድ ፖስት ይነሳ ምናምን። ከዛ ገቡ ማንም ጥያቄ ሲሰማ የነበረ የለም። ከዛ በኋላ እንትን ተኩስ ተከፈተ እና አንድ ልጅ መጡ። የተመታው ሶስት ሰው ነው፣ ግን በዛ አጋጣሚ እንትን እዛኑ ጊዜ የሞተው አንድ ሰው ነው።
ማን የሚባል?
ላስናይ።
ምን ተማሪ? ስንተኛ አመት ነው?
ሶስተኛ አመት። ብዙ ሰው በጣም ተመቷል እና ሌሎቹ ሆስፒታል ናቸው። ከዛ እዛነን እዚህ ሁለት ልጆች በጣም ተመተው ነበር ከኛ ጋር የመጡ እነሱን ደግሞ አሁን ወደ ሆስፒታል እንትን ብለዋል። በቃ እጃችን ላይ ሊሞት ሲሉ ጮኸ ምናምን።
በቡሌሆራ ዩኒቨርሲቲ የተከሰተውን ግጭት ተከትሎ የአንድ ተማሪ ህይወት ማለፉን የቡሌሆራ ሆስፒታል አረጋግጧል። በቡሌሆራ ሆስፒታል ጠቅላላ ነርስ የሆኑት አቶ ኤባ ዮሐንስ የተናገሩት
ከመርቶት ያምተ ምግደማኔ ዱፋኔ ጅሩ ጋር ሆስፒታል ቡሌሆራ
የተወሰኑ ተማሪዎች ተጎድተው ወደ ቡሌሆራ ሆስፒታል መጥተዋል። ከመጡት ተማሪዎች ውስጥ አንዱ ወዲያውኑ ነው ህይወቱ ያለፈው። ወደ 16 የሚሆኑ ተማሪዎች ቀላልና ከባድ የተለያዩ ጉዳቶችን አስተናግደዋል። ወደ ሐዋሳ ሆስፒታል ሪፈር ያደረግነው አንድ ተማሪ አለ። ሌሎቹ ግን እኛው ጋር ነው ተኝተው እየታከሙ ያሉት ነው ያሉት። መሰል ተቃውሞዎች በመደወላቡ በአርሲና ሐረማያ ዩኒቨርሲቲዎች መካሄዳቸውን አስመልክቶ ቪኦኤ ያነጋገራቸው ተማሪዎች በሐረማያ ዩኒቨርሲቲዎች ተማሪዎች ጥቁር ለብሰው ያሳዩት የነበረው ሐዘን ላይ የተደረገው ክልከላን ተከትሎ ወደ ተቃውሞ መቀየሩን ነው ስማቸው እንዳይጠቀስ የጠየቁ ተማሪዎች የተናገሩት።
በጠዋቱ ጀምሮ ቀን ጥቁር ልብስ የለበሱ ሰዎች ለምን ጥቁር ልብስ ትለበሳላችሁ ብለው ነው ታሰሩት። አንዳንዶች ደግሞ የተመቱም አሉ። በአብዛኛው የታሰረ አለ። አንድ 50 ተማሪ የሚሆን የታሰሩ አሉ። አሁን በጣም የተመታም ሰዎችም አሉ። በስም ለማንሳት ከፈለኩ አሁን ሆስፒታል ውስጥ አይገኙም የሚገኙ ሰዎች አሉ። ለምሳሌ ቦኮ አራተኛ አመት ተማሪ እና ዮሲ የሚባል ሰውዬም ተማሪም አለ። ከዛ ያለፍም በጣም አሁን እስር ቤት ውስጥ የማይገኙ የት እንደሚሄዱ የማይታወቁ ሰዎችም ተማሪዎች አሉ።
በምዕራብ ኦሮሚያ ኢንተርኔት መቋረጥን አስመልክተው ስላካሄዱት ተቃውሞ የተጠየቁት በኦሮሚያ ክልል የብልጽግና ፓርቲ ቃል አቀባይ አቶ ታዬ ደንዳአ በአካባቢው በታጠቁ ኃይሎች ላይ ዘመቻ እየተካሄደ መሆኑን አረጋግጠው ነገር ግን ከዚህ ቀደም ከነበረው የተለየ ዓለም ሆኖን ተናግሯል። በተለያዩ ዩኒቨርሲቲዎች ስለተደረጉ ተቃውሞዎች አቶ ታዬ ተከታዩን ያሉት ንጹህ ሰው ሲጎዳ ቁጭ ተብሎ ታይቶ ዛሬ ደግሞ ሽፍታ ወደ ህግ ይመለስ ተብሎ እንቅስቃሴ ሲጀመር ይህ መነካት የለበትም ብሎ መቃወም በእውነት አግባብ አይደለም ነው ያሉት አቶ ታዬ። የሳይንስና ከፍተኛ ትምህርት ሚኒስቴር ቃል አቀባይ አቶ ደቻሳ ጉርሙ በበኩላቸው ከወቅታዊው የከፍተኛ ትምህርት ተቋማት የጸጥታ ችግር አንጻር ተማሪዎቹ ከመሰል እንቅስቃሴዎች እንዲቆጠቡን ያሳሰቡት
ያው የህግ የበላይነት ማስከበር የግዴታ ነው። ይሄ እንደዚህ ለሰልፍ በሰልፍ ተበብ የሚወጡ ነገሮች ዞሮ ዞሮ ተማሪዎቹን ነው የሚጎዱ። ዝም ቢባል ቢፈቀድም ወደ ሌላ ነገር መልካቸውን ይቀይራሉ። ስለዚህ የጸጥታ ኃይሎች የሚሰጡትን ምክር የሚሰጡትን ሀሳብ መቀበልና በትክክል እንዲና ምክንያቱም ለተሰለፍን ብቻ የምናመጣው ነገር ስላልሆነና ምንም የሚመጣ ነገር የለም። እንደገና ደግሞ ለምንድን ነው ይሄ ነገር እየሆነ ያለው የሚለውንም ማለትም ማስተዋል ያስፈልጋል። ለሁሉ ነገር ያገባናል ይመለከተናል ብለን ተጋብለን የምንሮጥ ከሆነ ሶሉሽን ሊሆን አይችልም። ይሄ የበላይነት ካልተከበረ ደግሞ ምንም ውጤታማ የሆነ ስራ መስራት አይቻልም። ስለዚህ አሁን ተማሪዎች እንደ ተማሪ እንደ ትምህርት ቤት የትምህርት ቤት ምስትግና ደንብ አክብሮ ማንኛውም የሚጠይቁትን ነገር ደግሞ በሰዓት በህጋዊ መንገድ ነው መጠየቅ የሚገባቸውና ከጸጥታ ኃይሎች ጋር በመካከል የሚሉትን መተግበር ያስፈልጋል። ሌሎች በጣም ስፔሲፊክ የሆኑ የዩኒቨርሲቲ ጉዳዮችን ከዩኒቨርሲቲዎች መረጃዎችን ብታገኙ ይቻላል። ከዚህ የተሻለ የተጠናከረ መረጃ ይባላል።
በምዕራብ ኦሮሚያ የስልክና ኢንተርኔት ግንኙነት መቋረጥ ሳምንት ገደማ ያስቆጠረ ሲሆን በኢትዮጵያ ቴሌኮም የምዕራብ ኦሮሚያ ቅርንጫፍ አገልግሎቱ መቋረጡን አምኖ ምክንያቱን አላውቅም ማለቱን መዘገባችን ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
አመሰግናለሁ ሙክታር። ተከታዩ የመጽሔት ርዕስ ወደ ዓለም አቀፍ ጉዳይ ይወስደናል። ቴህራን አጠገብ ከትናንት በስቲያ የወደቀው የዩክሬን የመንገደኞች አይሮፕላን በኢራን ሚሳይል የተመታ መሆኑን የሚያሳይ ማስረጃ እንዳላቸው የዩናይትድ ስቴትስና የካናዳ ባለሥልጣናት እየተናገሩ ናቸው። ስለ አደጋው ግምቶችን እያሰሙ ያሉ ዘገባዎች የጀቱ ችግር ሊሆን አይችልም ሲሉ እየተሰሙ ነው። የበረራውን ሂደት የሚመዘግቡት መሳሪያዎች ተገኝተው በኢራን ባለሥልጣኖች እጅ ናቸው። በአደጋው ከሞቱት 176 ሰዎች ከ80 በላይ የሚሆኑት ኢራናውያን መሆናቸው ተገልጿል። ሪፖርተራችን ዝላቲትሳ ሆክ ያጠናቀረችውን ዘገባ አዳነች ፍሳይ ታቀርበዋለች።
ባለፈው ረቡዕ ኢራን ላይ ወድቆ የተከሰከሰው የዩክራይን ጀት አይሮፕላን በሁለት በሩሲያ የተሰሩ ሚሳይሎች ነው የተመታው ይላሉ። የመታው ሳይታሰብ ሊሆን ይችላል ይላሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ።
It's a tragic thing when I see that. It's a tragic thing.
አይሮፕላኑ በረራ ላይ ነው የነበረው። የኛ ፍርሃት አይደለም። ከኛ ጋር የሚያገናኘው ነገር የለም።
አይሮፕላኑ የወደቀው ኢራን የዩናይትድ ስቴትስ ወታደሮች በሰፈሩበት ቦታ ላይ የቦሊስቲክ ሚሳኤሎችን ከተኮሰች በኋላ ብዙም ሳይቆይ ነው። ኢራን ሚሳኤሎቹን የተኮሰችው በአሜሪካ ድሮን ለተገደሉት ከፍተኛ ጀነራሏ ቃሴም ሱለማኒ ለመበቀል ነው። ከተሳፋሪዎቹ ወደ ግማሽ የሚጠጉት የኢራን ዜጎች ናቸው። ብዙ ደግሞ ካናዳውያን ናቸው። 176 የሚሆኑ ሰዎችን ሕይወት ያጠፋውን እርምጃ በመተንኮስ ተግባር ዩናይትድ ስቴትስ ተጠያቂ ልትሆን ትችል እንደሆነ የካናዳው ጠቅላይ ሚኒስትር ጃስቲን ትሩዶ ሲጠየቁ፣ አይሮፕላኑ የወደቀበት ምክንያት ምን እንደሆነ ለይቶ ለማወቅ የተሟላ ምርመራ ከመደረጉ በፊት ድምዳሜ ላይ መድረስ አይገባም ብለዋል።
ድምዳሜ ላይ ለመድረስና በማንኛውም መንገድ ስለ ተጠያቂነት ለመናገር ጊዜው ገና ይመስለኛል። በአሁኑ ወቅት ትኩረታችን በመላ ሀገሪቱ ሐዘን ላይ ያሉትን ሰዎች መርዳትና መረጃ ማቅረብ ነው። ድምዳሜ ላይ ከመድረሳችን በፊት ግን ሙሉና ተአማኒ ምርመራ ማድረግ እንደሚያስፈልግ እንረዳለን።
የኢራን ባለሥልጣኖች ጀት አይሮፕላኑ በሚሳይል ተመትኖ የወደቀው የሚለውን ወሬ ትላንት አስተባብለዋል። በኢራን ላይ የሚካሄደው ዘመቻ አካል ነው ብለውታል። አንድ የዩክራይን ባለሥልጣን የአይሮፕላኑ መከስከስ ምክንያት ገና ግልጽ አይደለም ሲሉ ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት ተናግረዋል። ዩክራይንና ካናዳ ባለሙያዎቻቸው በምርመራው ሂደት እንዲሳተፉ ጠይቀዋል። የዩክሬን ምክትል የውጭ ጉዳይ ሚኒስትር ሰርጌይ ኪስላትሲያ
It is now up to the experts to investigate it.
አሁን አይሮፕላኑ የወደቀበትን ምክንያት መመርመርና መልስ ማግኘት የባለሙያዎቹ ስራ ነው። ባለሙያዎቹ ስራቸውን መስራት እንዲችሉ ሙሉ ድጋፍ ያስፈልጋቸዋል።
የኢራን መንግስት ቃል አቀባይ ዛሬ ንጋት ላይ ባወጡት መግለጫ ሁሉም ወገኖች የዩናይትድ ስቴትስ ቦይንግ ኩባንያም ጭምር በአይሮፕላኑ አደጋ ምርመራ ውስጥ አስተዋጽኦ እንዲያደርጉ ጋብዘዋል።
አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች ዝግጅቶቻችንን እስከ ምሽቱ 4 ሰዓት የተከታተላችሁ አብራችሁን እንድትቆዩ እንጋብዛለን። አሁን ከምሽቱ 3 ሰዓት ከ40 ደቂቃ ሆኗል። አዲስ አበባ ላይ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ እየተላለፈ ያለ ስርጭታችን ነው ያዳመጣችሁ ያላችሁት። አት ቪኦኤ አምሃሪክ በ ፌስቡክ ላይቭ ዝግጅቶቻችንን ማዳመጥ ትችላላችሁ። በአሃዱ ራዲዮ 94.3 ላይም እንገኛለን። ወደ ተከታዩ ዝግጅት እንለፍ። ኢትዮጵያ የጦር መሳሪያ አስተዳደርና ሕግ ቁጥጥር አጽድቃለች። በሕጉ ይዘት ላይ የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ተስፋዬ ዳባን ጽዮን ግርማ ማምሻውን አነጋግራለች። ቀጥሎ ይቀርባል።
የሕዝብ ተወካዮች ምክር ቤት በትላንትናው ዕለት የጦር መሳሪያ ቁጥጥርና አስተዳደር አዋጅን ተወያይቶ አጽድቋል። በውይይቱ ላይም የተለያዩ ሐሳቦች ተነስተው ነበር።
ጋዜራ፣ መንጫ፣ ጦር አሁን እነዚህ እቃዎች ስናይ ቅድም የተከበረው የምክር ቤት አባል አስቀምጠዋል። ከአርሶ አደሮች ወይ ደግሞ ከህዝቡ ባህል ጋር የሚያያዙ እቃዎች ናቸው። ስለዚህ ይሄ በህግ ወይ ደግሞ በህጉ እንዲካተት መደረጉ ነገ ይህንን ህግ አፈጻጸሙ ላይ እኔ ችግር ይገጥመዋል የሚል ግምት ነው ያለው።
በዓለም ላይ ቀስ የጦር መሳሪያ የዘመናዊነትና የባህላዊነት ወይም ይሄ የኋላ ቀርነትና የማዘመን ጉዳይ ካልሆነ በስተቀር አሁን ዛሬም ባደጉ ሀገራት ቀስትን በጣም በዘመነ አኳያ ዛፎቹን በስቶ በሚሄድበት ማንኛውንም ነገር ጥሶ በሚሄድበት እያዘመኑ ለጦር እየተጠቀሙት ያለ መሳሪያ መንጫ አሁን በፌስቡክ የምናያቸው የተደራጁ ወጣቶች ይዘውት የሚሰለፉት ሰልፍ ሲታይ ይሄ ለእርሻ ነው ብለን ሀሳብ ለማንሳት እጅግ ይከብዳል። ወሌ ባለባቸው አካባቢዎች ወሌ፣ ማጭድ ባለባቸው አካባቢ ማጭድ፣ ኢቨን በፖለቲከኞቻችን እየተመሩ በየአካባቢ በተደራጁ ኃይላት ምክር እየተሰጣቸው ወጣቶች ወይም የተደራጀ ኃይል ሌላ አቅጣጫ የያዘ ያለበት ሁኔታ ነው በሀገራችን ያለው። ስለዚህ ቁጥጥር ይደረግ።
አዋጁ የያዛቸውን ዝርዝር ጉዳዮች በተመለከተ እንዲያብራሩልን በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ተስፋዬ ዳባን ጠይቀናቸው ነበር።
አመሰግናለሁ ስለጋበዛችሁ ማለት ነው። ይህን በጣም የማደንቀው ጣቢያ ነው። ከልጅነት ጀምሮ ስከታተል የነበረ ነው። በጣም አመሰግናለሁ።
እናመሰግናለን። እኛም
የጦር መሳሪያ ቁጥጥርና አስተዳደር አዋጅን በተመለከተ ዋናው ዓላማ በሀገራችን የተለያዩ ሰላምና ጸጥታን ሁኔታዎችን በተመለከተ ለማረጋጋት ይረዱ ዘንድ ከሚረዱ መሳሪያዎች ውስጥ አንዱ ወጥ የሆነ በፌደራል ደረጃ ወይም በሀገር ደረጃ ሊጠቅሙ የሚችሉ አዋጆችን ማውጣት ነው። ከዚያ አኳያ የጦር መሳሪያና አስተዳደር ቁጥጥርና አስተዳደር አዋጅን በትናንትናው ዕለት አጽድቀናል። የአዋጁ ዋና ዓላማ ምንድን ነው? በተቻለ መጠን የአገሪቱን ሰላምና ደህንነት ከማስጠበቅ አኳያ፣ ሕግ የበላይነትን ከማረጋገጥ አኳያ፣ ሁሉም ስርዓትና አስተዳደሩን ጠብቆ የጦር መሳሪያን ሕጋዊነትን በተመለከተ ወጥ የሆነ በፌዴራል ደረጃ ሕግ ማውጣት ነው። ከዚህ አኳያ ያው እንደሚታወቀው በሕገ መንግስቱ ከተሰጡ ስልጣኖች ውስጥ የፌዴራል መንግስቱ ስልጣን ከሚያወጣባቸው ወይንም ሕግ ከሚያወጣባቸው ጉዳዮች ውስጥ አንዱ እንደሚታወቀው የጦር መሳሪያ አያያዝና አጠቃቀም ነው። ከዚህ አኳያ ነው እንግዲህ በትናንትና ሁለት የጸደቀውን የኢትዮጵያን የጦር መሳሪያ ቁጥጥርና አዋጅን ያወጣ ነው።
ወደ አዋጁ ደግሞ ዝርዝር ጉዳዮች ስንመጣ በኢትዮጵያ ውስጥ በተለያዩ አካባቢዎች እንደ ባህል እንዲሁም ለተለያዩ አገልግሎቶች የሚውሉ የጦር መሳሪያዎች ድምጽ ያላቸው የጦር መሳሪያዎች እንዲሁም ድምጽ የሌላቸው ብረት መሰል የጦር መሳሪያዎች በዜጎች እጅ ይገኛሉና አዋጁ በዝርዝር እነዚህ ለይቶ አስቀምጧል? ካስቀመጠስ ምን ምንድን ናቸው?
አዎ በትክክል አዋጁ መሰረት በተቻለ መጠን የለየናቸው ጉዳዮች አሉ። በተለይ የነዚህን እነ ሚንጣን፣ ገጀራን እና የመሳሰሉት የሚል የህግ አንቀጽ አስቀምጠናል። ምክንያቱም አብዛኛዎቹ የተለያየ መጠሪያ በኢትዮጵያ የተለያዩ ክፍሎች መጠሪያ ስላላቸው የመሳሰሉትን በሚል በአዋጁ ውስጥ አስቀምጠናል። ስለዚህ የህግ አውጪው አካል በተቻለ መጠን በሀሳቡ የመጣለትን ጉዳዮች ዝርዝሩ አስቀምጧል። ከዚህ አኳያ ዋናው ዓላማ ምንድን ነው? እነዚህ ጎጂ አድራሽ እቃዎች ብለን የተረጎምናቸው ጉዳዮችን በተመለከተ በተለያዩ አካባቢዎች ለእርሻ፣ ለልማት፣ ለቡና መመንጠሪያ የመሳሰሉትን የሚመለከቱ ጉዳዮች በምንም አይነት መልኩ በዚህ በጎጂ አድራሽ እቃዎች ዝርዝር ውስጥ የማይካተቱ መሆኑን በትክክል የፓርላማው ኢንዲጂን ወይንም የፓርላማው ሀሳብ ምን እንደሆነ ያስቀመጥንበት ሁኔታ ለማለት። ስለዚህ ከነዛ ውጭ ያሉትን ግን ሆነ ተብሎ በዘር ወይንም ይሄ ጀኖሳይድ የምንለው አይነት ማለት ነው ለተለያዩ ለጎጂ ጉዳት ለማድረስ የሚጠቀሙትን ከሆነ ግን በዚህ አዋጅ መሰረት በዛ ድንጋጌ ውስጥ የሚካተቱ መሆኑን ያስቀመጥንበት ሁኔታ ነው ያለው።
አቶ ተስፋዬ፣ ስለዚህ ይሄ አዋጅ የሚመለከተው የትኛውን መሳሪያ ነው? እስቲ አዋጁ የሚመለከተውን ይዘርዝሩልኝ።
ይሄ መሳሪያ የሚመለከተው ጉዳት አድራሽ እቃዎች ተብሎ በአዋጁ ውስጥ የተተረጎመዋል። ለምሳሌ በአዋጁ ውስጥ መጀመሪያ ውይይታችን ወቅት እንደተነሳው ወይንም በትናንትናው ውይይታችን ወቅት እንደተነሳው ለጊዜው ለፓርላማው የመጡት በሀሳቡ አንደኛው ቀስ፣ ሁለተኛው ጦር ነው፣ ሶስተኛው ገጀራ ነው፣ አራተኛው እነዚህን የመሳሰሉ ጎጂ አድራሽ እቃዎች ብለን የተረጎም የመሳሰሉት ስንል እነዚህን የመሳሰሉት ጉዳዮች ጉዳት ለማድረስ በህብረተሰቡም ሆነ በተለያዩ ብሔር ብሔረሰቦች አጠራር መሰረት የተለያዩ የስለታማና በሰው ላይ ጉዳት አድራሽ ባህሪ ያላቸው መሳሪያዎችን ያስቀማጥንበት ሁኔታ አለ። ስለዚህ እነዚህን ጉዳዮችንም የሚያካትት መሆኑን አዋጁ ውስጥ እንትማት በተለይም ለምሳሌ ጫካ የጫካ ቡና አለ አይደለ? እሱን ለመመንጠር እንደገና ደግሞ ባህረርጌ አካባቢ ደግሞ ሚንጫን በተመለከተ ለልማትና ለእርሻ አገልግሎት የሚያውሉበት ሁኔታ አለ። ስለዚህ እነዛ ለእርሻና ለተለያዩ የልማት ስራዎች የሚውሉትን መሳሪያዎች በተመለከተ ግን እዛ አካባቢ ላይ ያለው ኤክሰፕሽን ነው፣ እነሱን አይመለከትም። ከዛ ውጭ ግን ሰውን ለመጉዳትና ሆነ ብሎ ይህን መሳሪያ አዘጋጅቶ እነ ቀስን፣ እነ ሜንጫን፣ እነ ገጀራን እና የመሳሰሉትን ብለናል። ይሄ በህግ ትርጓሜ መሰረት ኢንተርፕሬቴሽን ባይ አናሎጂ ወይም የተመሳሰሉትን ነገር በዛ ማዕቀፍ ውስጥ ማስገባት በሚለው የህግ ፕሪንስፕል መሰረት እንዲገቡ አድርገን እነዚህ ጉዳዮችን በተመለከተ ሰውን ለመጉዳት በመከፋፈል በብሔር በዘር ምክንያት እነዚህን መሳሪያዎች ጎጂ አድራሽ መሳሪያዎችን በዛ የተጠቀሙ አካሎችን በተመለከተ የተጠቀመ አካል በህግ የሚጠየቅ መሆኑን ያስቀመጥንበት ስርዓት ነው ያለ።
አመሰግናለሁ አቶ ተስፋዬ አባንና ጽዮንን። አላበቃም ውይይቱ፣ ሙሉውን በዌብሳይታችንና በፌስቡክ ገጾቻችን ላይ ማግኘት ይቻላል። ወደ ተከታዩ የምሽቱ ዘገባ እናልፋለን። ህወሓት በለውጡ እና በውህደቱ ጉዳይ ላይ የሰነዘራቸውን ትችቶችና ያቀረባቸውን ውንጀላዎች ተረት ተረት ሲል ያጣጣለው ብልጽግና ፓርቲ ተቃውሞን መናገር ግን መብት ነው ብሏል። በፌዴራል መንግሥት የተለያዩ የሥልጣን ደረጃዎች ላይ የሚገኙ የህወሓት አባላት የሆኑ ባለሥልጣናት በያዙት ኃላፊነት እንደሚቀጥሉ ብልጽግና ፓርቲ አመልክቷል። እስክንድር ፍሬው ዝርዝሩን ይዟል።
ህወሓት ባለፈው ሳምንት መጨረሻ ባካሄደው ጉባኤ ጥገኛ ከሆነው የብልጽግና ፓርቲ ጋር አልዋሃድም ብሏል። በአስተሳሰብም በመስመርም አብረን መጓዝ አንችልም ነው ያለው። ጠቅለል ያለ ምላሽ ይስጡኝና ከዚህ ልጀምር።
አመሰግናለሁ። ባለፈው አካሄደው አስቸኳይ ጉባኤ የመስመርና የአመለካከት ልዩነት አለን በሚል ብልጽግናም ፓርቲ እንደማይዋሃድ ገልጾ ነበር። በእኛ ግምት ግን እንደዛ አልነበረም። ምክንያቱም ከአባሎች ጋር ተነጋግሬ እመጣለሁ፣ እዋሃዳለሁ፣ እከላከላለሁ የሚል ነበር መጀመሪያ አካባቢ። የሆነ ሆኖ ግን ውሳኔው በጋራ እንደሰማን ነው። ከራሳቸውን ፌዴራሊስት ሳይድ እኛንን እነዚህ ካድሬዎች ናቸው የሚልም ያለው አይነት አቋም ያለው መግለጫ አውጥቷል። በእኛ ግምት ያ ሁሉ እየተሳሳተ ነው። ትክክለኛ ህብረ ብሔራዊ ፌዴራላዊ ዲሞክራሲያዊ መንግስት አቋም ይዞ የተነሳው የብልጽግና ፓርቲ ትክክለኛ መስመሩ ነው ሳለ ግን ያው በእነሱ በኩል አለመፈለግም መፍታቸው ነው፣ አለመቀላቀልም መፍታቸው ነው። ግን ሌላ ሌላ ነገር ግን ማለት አይችሉም። ምክንያቱም እነዚህ ውህደት የፈጠሩ አካላት ክህደት ፈጽመዋል እስከ ማለት የደረሱበት ሁኔታ አለ። ይሄ ትክክል አይደለም፣ መታረም ያለበት ይመስለኛል።
እዚህ ላይ ያተዋወሉ በጉባኤው ላይ በአቋም መግለጫም በተለያዩ ንግግሮችም የተንጸባረቁ ሀሳቦችን እያነሳን እንቀጥል። ለምሳሌ ለውጡ መስመሩን እንደ ፋታ የሚገልጹ አስተያየቶች ተሰጥተዋል። በኢትዮጵያ ውስጥ ተስፋ ሰጪው ለውጥ ተቀይሮ ህግ የሚጣስበት፣ ሰላም የደፈረሰበት፣ ዜጎች የሚፈናቀሉበትና የሚታሰሩበት ሁኔታ ተፈጥሯል ብለዋል የፓርቲው ሊቀመንበር ዶክተር ደብረጽዮን። ለምሳሌ በዚህም ኢትዮጵያ ወደ መበታተን የሚወስዳት መስመር ይዛለች ነው ያሉት። በዚህ ላይ ምንድን ነው የብልጽግና ፓርቲ አስተያየት?
ይሄ የራሱ የግሉ አቋም ሊሆን ይችላል። ነገር ግን አሁን ሀገራችን የተስፋ የለውጥ መንገድ ላይ ነች ያለችው። ይሄ መበታተን አደጋ ሳይሆን የአንድነት የብልጽግና ጎዳና ላይ ነች ሀገራችን ያለችው። ምናልባት እንደለመዱት ከዚህ በፊት ማፈን፣ ማሰር፣ እውነት ልንናገር ከተባለ ከፍተኛ የሆነ የደህንነትና የጸጥታ ችግር ያለበት ክልል ብኖር ከኢትዮጵያ ውስጥ ትግራይ ነው ማለት ይቻላል። መናገር የማይቻልበት ፖለቲካ ተፎካካሪ ፓርቲዎች የራሳቸውን ሀሳብ በወጉ መግለጽ የማይችሉበት የተለየ ሀሳብ ያለው ደግሞ ከሀዲ ተብሎ በእነሱ አጠራር ማለት ነው የሚፈረጅበት ሁኔታ ነው ያለው። ችግሩ ያለው እዛው ራሳቸው አካባቢ መፈተሽ ነው እንጂ ሌላው በፊት ታፍኖ ታስሮ ተሰዶ መፈናቀልም በፊት ሚሊየንስ የሚቆጠሩ ዜጎች ወደ ቤታቸው ወደ ቀያቸው ተመልሶ በአሁኑ ሰዓት የተሻለ ተስፋና ለውጥ ላይ ያለችበት አገር ላይ ነው ያለን እንጂ እነሱ እንደሚሉት አይደለም። እና ከፍተኛውን የደህንነትና የጸጥታ ችግር ያለበት ክልል ብኖር ያ ክልል ነው። ስለዚህ ራሳቸውንና አካባቢያቸውን መጀመሪያ ወደ ውስጣቸው መፈተሽ አለባቸው እንጂ ግምገማቸው ትክክል አይደለም የሚል አቋም ነው ፓርቲያችን ያለው።
አፋወሉ ባለፉት 30 ዓመታት በኢትዮጵያ ራስን በራስ የማስተዳደር መብትን ያስከበረ እንደዚህም ሰላምና ልማትን ያመጣ መስመር ትተን ወደዚህ አዲስ ፓርቲ አንገባም የሚልም በአቋም መግለጫው ላይ ማለት ነው። ባለፉት 30 ዓመታት ህዝቡ ራሱን በራሱ የሚያስተዳድርበት ፍትሐዊ ተጠቃሚነትን ለማረጋገጥ የሚያስችል ሁኔታም ተፈጥሮ ነበር። ያ ሁኔታ እንኳን የለም የሚል ሀሳብን ተንጸባርቋል። ምንድን ነው በዚህ ላይ እናንተ ምላሽ?
ባለፉት ዓመታት ሰላም እና ልማት የሚባለው ዘፈንና ፉከራ ትክክል አይደለችም። በትክክል ቁጥሬን ባለፈው አመት አካባቢ ኢህአዴግ ራሱ ቁጭ ብሎ 17 ቀን ግምገማ ባደረገበት ጊዜ መፈናቀሎች፣ ሞት፣ እስራት፣ ሰብአዊ መብት ጥሰት፣ ሌሎችም ነገሮች ራሱ ያደረገው ኢህአዴግ እንደሆነ፣ የማንነት ጥያቄ በአግባቡ እንዳልተመለሰ፣ ማፈን፣ መግደል፣ ዝርፊያ፣ ሌሎች ነገሮች እንደነበሩ ኢህአዴግም እነሱ ባሉበትም ከምድር በላይ ከሰማይ በታች ያሉ ችግሮች ተዘርዝሮ ወጥቶ ህዝቡንም ጭምር ይቅርታ የተጠየቀበት ሁኔታ ዛሬ እንደ አዲስ ማቅረብ በራሱ ትክክል አይደለም። በእኔ ግምት ራስን መስተዳደር ነበረ ማለት አይቻልም። በሞግዚትነት አስተዳደር አገር የወደቀችበት ሁኔታ ነበረ። አንዳንድ አጋር ክልሎች በሀገር ጉዳይ ላይ መወሰን፣ መወያየት የማይችሉበት ሁኔታ ነበረ። የማንነት ጥያቄ በትክክል ራስ መስተዳደር ነው ከተባለ ያው ዲፋይን ማድረግ ይቻላል፣ አልነበረም። ስለዚህ ይሄ ብቻ አይደለም፣ መፈናቀሎችም ነበሩ። ኢህአዴግ እያስተዳደረ ሚሊየንስ የሚቆጠር ህዝብ ከሶማሌም፣ ደቡብ፣ ከኦሮሚያም፣ ከቤኒሻንጉልም ከተለያዩ የሀገሪቱ ክፍሎች ኢህአዴግ ባስተዳደረበት ጊዜ ከፍተኛ የሆነ የመፈናቀል፣ መጠራጠር፣ ስደት የነበረበት ሁኔታ አለ። ይሄ በመረጃ እና በመስረጃ የምናወራው ጉዳይ እንጂ ለፖለቲካ ፍጆታ ቢሆን የምናወራው ነገር አይደለም። ስለዚህ ራስን በራስ መስተዳደር ከጽሁፍ የዘለለ መሬት ላይ ያልነበረ ሁኔታ ነው። ይሄ በዚህ መገንዘብ ብቻል ጥሩ ነው። ሁለተኛ ልማት መጥቷል፣ ልማት መጥቷል። እዛ ላይ ልዩነት የለንም። የብልጽግና ፓርቲ ጥሩ ነገሮችን ያስከትላል። ስህተቶችን በአግባቡ ያርማል። ዋና መሪያችን ይሄ ነው። ልማቱ ግን በትክክል ፍትሃዊ ነው ማለት ይቻላል። ፍትሃዊ የሆነ ህዝቡን በአግባቡ እየጠቀመ ስራ አጥነትን በአግባቡ መልስ ስጠ ልማት መጥቷል ማለት እንደማይቻል በእርግጥ ሚነት መናገር የሚቻል ነገር ነው። ምክንያቱም ከአዲስ አበባና አካባቢ በርካታ ኢንቨስትመንት ፕሮጀክቶች አሉ። እዚህ ፕሮጀክቶች እንደምናውቀው አርሶ አደሩን አፈናቅሎ በአግባቡ ካሳ ሳይከፈላቸው ተመልሶ ደግሞ በመቋቋም የማይችሉበት ሁኔታ ነበረ። ህዝቡ ከመሬቱ የተፈናቀለው ድሀ፣ ለማኝ፣ ዘበኛ የሆነበት ሁኔታ ነበረ። የኑሮ ውድነቱም እንደምናውቀው ነው። የሀገር ኢኮኖሚ 49% ኢዳ የሆነበት ሁኔታ ነበረ፣ መክፈል የማይቻል ኢዳ። ስለዚህ በኢኮኖሚ እድገት በኩል ለውጡ አለ፣ እድገቱ አለ። እድገቱ ግን ፍትሃዊ አልነበረን፣ ድሀውን የሚጠቅም አልነበረን። የስራ አጥነት እንደምታየው ከፍተኛ የሆነ ችግር ያለበት ነው። ምክንያቱም በሌሎች ሀገሮች በተወሰነ መልኩ የኢኮኖሚ እድገት ሲኖር በዛው ልክ ደግሞ ስራ አጥነቱ ይቀንሳል። በእኛ ሀገር ግን ተቃራኒ የሆነ ሁኔታ ነበር። ስለዚህ እድገቱ ካለ የስራ አጥነቱ መቀነስ ነበረበት። እድገቱ ካለ ፍትሃዊ ተጠቃሚነቱ መረጋገጥ አለበት። በዚያው ልክ ደግሞ አርሶ አደሩ ህይወት መሻሻል ነበረበት። ይህ ሁሉ የሚወራው ግን ያው የተረት ተረት ነው። እድገቱ ግን አለ፣ የተወሰኑ ጠብሳዎችን ጠቅመዋል። ከዚህ ውጭ ግን መላው ህብረተሰብ ያሳተፈ፣ ያቀፈ፣ የጠቀመ እድገት መጥተዋል ማለት አይቻልም።
አመሰግናለሁ እስክንድር። ክቡራትና ክቡራን፣ አልተጠናቀቀም እስክንድር የጀመረው ውይይት ከአቶ አወሉ አብዲ ጋር ይቀጥላል። በሌላ ምሽት እናስከትላለን። አሁን ከምሽቱ 3:56 ሆኗል። ዝግጅታችን ወደ መጠናቀቁ ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ቮይቴክ ዞርኒያክ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ለዜናው ቆንጅታ የስቱዲዮ ውስጥ አለች። የማጠቃለያውን ዜና አሁን ታሰማናለች።
ኢትዮጵያ፣ ግብጽና ሱዳን በህዳሴ ግድብ ጉዳይ አዲስ አበባ ውስጥ ያካሄዱት ውይይት የመጨረሻ መግባባት ላይ አልደረሰም። የውሃ አሞላልና አለቃቀቅ እንደዚሁም የሁኔታ ስራ አመራር፣ የድርቅ መርህ ያለ ስምምነት የተንጠለጠሉ ጉዳዮች መሆናቸውን የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ ለአሜሪካ ድምጽ ተናግረዋል። ዩናይትድ ስቴትስና የዓለም ባንክ በውይይቶቹ በታዛቢነት እንዲሳተፉ መስማማት ጥቅምን አሳልፎ መስጠት እንደሆነ ተደርጎ የሚናፈሱ መረጃዎችንም አጣጥለዋል ሚኒስትሩ። ሚኒስትሩ የስራ መልቀቂያ አስገብተዋል ተብሎ የተናፈሰውንም ወሬ ዶክተር ስለሺ አስተባብለውታል። በዚህ ሳምንት ኬንያ ውስጥ 3 አሜሪካውያን በአልሸባብ ጥቃት ስለተገደሉበት ጉዳይ ምርመራ እንዲካሄድ የዩናይትድ ስቴትስ የአፍሪካ እዝ አፍሪ ወደ ስፍራው ልከዋል። የደቡብ ሱዳን ተቀዳሚ ምክትል ፕሬዚደንት ታባን ዴንጋይ ሰብአዊ መብት ረገጣ ፈጽመዋል ያሏቸውን ውንጀላዎች አስተባበሉ። ዩናይትድ ስቴትስም ማዕቀቡ
ጅታችን በዚሁ ሊጠናቀቅ ነው። የሚቀረን የፕሮዲውሰሯ ግብዣ ብቻ ነው። አጠር ያለች ሙዚቃ ጣል እናድርግና በመላ ባልደረቦቻችን በዋና አዘጋጇ ትዝታ በላቸው ስም የምሰናበታችሁ ሶሎሞን አባተ፣ ፕሮዲውሰሯን ብርሃን ኃይሉ፣ አብራችሁን ስለቆያችሁ ከልብ እያመሰገንን ጤና ይስጥልን እንላለን። የትግርኛ ዝግጅት ከእኛ ቀጥሎ ይቀርባል። እስከዚያው ድረስ ግን ደህና ሁኚ።
ምኞት